የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ አርብ መጋቢት 10/2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የሕግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግኩት ጥሪ እስካሁን አጥጋቢ ምላሽ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ተጠብቆላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ። የማይታወቁ ሰዎችም አሉ።
ለምሽቱ ከያዝንላችሁ ውስጥ አብይ ርዕሳችን ነው። በሌላ በኩል ኮንተምፖራሪ ናይትስ ወይም የአሁነኛ ምሽት የጥበብ አስተናባሪዎች መካከል አንዱን እንግዳ አድርገነዋል።
ቅርብ ያዘጋጀ ነው። ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው።
የሰማችሁት አርቲስት ዳዊት ሰቶን ነው። ከተመሰረተ 2 ዓመት ተኩል ስለሆነ ስለቡድኑ እንቅስቃሴዎች እንዲሁም ጎጆ ስለተሰኘው የጥበብ ቆይታ ያጋራናል። ሌሎች ጥበብ ቀመስና ዓለም አቀፍ ዘገባዎችንም አካተናል። ከኛ ጋር ስለሆናችሁ እያመሰገንን በዜናዎቹ ስመኝሽ ቆየ፣ በቅንብሩ ኤልያስ አስማረ አብረውኝ ያመሻሉ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ስመኝሽ ቆየ ጠብቃችኋለች።
አመሰግናለሁ ኤደን። በቅድሚያ ከሀገር ውስጥ ዜና ጀምራለሁ። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የሕግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ዴክሲሶና ሌሎች 2 ሰዎች እስካሁን አለመፈታታቸውን እንደማሳያ ጠቅሷል። መግለጫው ከወጣ በኋላ ግን ከመሐመድ ዴክሲሶ ጋር ከታሰሩት 2 ሰዎች አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃቸው ገልጸዋል። ዘገባው የፀሐይ ዳምጠው ነው። ወደ ውጭ ዜና ስናልፍ የታንዛኒያ ፕሬዝዳንት ጆን ማጉፉሊን ህልፈተ ህይወት ተከትሎ ምክትል ፕሬዝዳንቷ ሳሚያ ሱሉሁ ሐሰን የፕሬዝዳንትነት ቃለ መሐላ ፈጽመዋል። በሀገሪቱ ታሪክ የመጀመሪያ ሴት ፕሬዝዳንት የሆኑት ሳሚያም ታንዛኒያ ትጉ መሪ አጣች ሲሉ በማጉፉሊ ሞት የተሰማቸውን ሐዘን በድጋሚ ገልጸዋል። ከፕሬዝዳንቱ ብዙ ልምድ በመቅሰማቸውም ሀገራቸው የአመራር ክፍተት እንደማይገጥማት ጠቁመዋል። አዲሷ ፕሬዝዳንት የሟቹ የቀድሞ 5ኛ ፕሬዝዳንት ማጉፉሊን ግብዓተ መሬት መርሃ ግብርም ይፋ አድርገዋል። የተለያዩ ስነ ስርዓቶች ከተከናወኑ በኋላ ስርዓተ ቀብራቸው እንደ አውሮፓውያን አቆጣጠር መጋቢት 25 2021 ዓ.ም በትውልድ ቦታቸው ቻቱ የቀብር ስነ ስርዓታቸው እንደሚፈጸም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 27 1960 በዛንዚባር የተወለዱት 6ኛዋ የታንዛኒያ ፕሬዝዳንት ወደ ፖለቲካው ዓለም የገቡት ከ21 ዓመታት በፊት ነው። በማንቸስተር ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆን ከማጉፉሊ ጋር ተጣምረው ሀገራዊ ፓርቲ ቻማቻ ማፑንዴዚ ወይም ሲሲኤም የተሰኘውን ፓርቲያቸውን ወክለው በ2015 ምክትል ፕሬዝዳንት ከመሆናቸው በፊት በተለያዩ የመንግስት ኃላፊነት ቦታዎች ላይ እንደሰሩም ታሪካቸው ያሳያል። ሳሚያ ለታንዛኒያ የመጀመሪያ ሴት ፕሬዝዳንት ሲሆኑ በምስራቅ አፍሪካ ከቡሩንዲዋ ሲልቬ፣ ከጊኒና ከኢትዮጵያ ሳህለ ወርቅ ዘውዴ ቀጥሎ 3ኛ ሴት የሀገር መሪ ናቸው። ዘገባውን ከናይሮቢ ያደረሰን ገልሞ ዳዊት ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንታቸው ካሚላ ሃሪስ ዛሬ በደቡባዊዋ ጆርጂያ ክፍለ ግዛት ጉብኝት ያካሂዳሉ። በጉዟቸው ለኮቪድ-19 ወረርሽኝ እየተሰጠ ባለው ምላሽ እንዲሁም ባለፈው ማክሰኞ አትላንታ ከተማ ውስጥ በተፈጸመው ግድያ ዙሪያ አተኩረው ይነጋገራሉ። ፕሬዝዳንት ባይደን እና ምክትል ፕሬዝዳንት ሃሪስ በአትላንታ መታሻ ቤቶች ለተፈጸሙት ግድያዎች እንዲሁም በሀገሪቱ በእስያ አሜሪካውያን ላይ በማነጣጠር ስለሚፈጸሙ በጥላቻ የተነሳሱ ወንጀሎች ከእስያ አሜሪካውያን ማህበረሰብ መሪዎች ጋርም ይወያያሉ ተብሏል። በዛሬው ዕለት የተከፈተው የቻይናና የዩናይትድ ስቴትስ የፕሬዝዳንት ባይደን አስተዳደር የመጀመሪያ የከፍተኛ ባለስልጣናት ንግግር ኃይለኛ ቃላት በመወራወር መጀመሩ ተዘግቧል። ሁለቱም ወገኖች አንዱ ስለሌላኛው ሀገር ፖሊሲዎች ጥብቅ ነቀፌታ ያቀረቡበት ሲሆን ሁኔታው ባልተለመደ መልኩ የሁለቱ ሀገር ግንኙነት ያለበትን የጋለ ውጥረት አመላክቷል። ሁለቱ ወገኖች አላስካ አንክሬጅ ከተማ ላይ ለስብሰባ ከመቀመጣቸው አስቀድሞ የዩናይትድ ስቴትስ ባለስልጣናት በጃፓንና ደቡብ ኮሪያ ከአጋሮቻቸው ጋር ባደረጉት ውይይት ዩናይትድ ስቴትስ ጠንካራ አቋም መያዟን አንጸባርቀዋል። ቤጂንግም ጠበቅ ያለ ምላሽ ሰጥታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይና አቻዎቻቸው ጋር በካሜራ ፊት ባደረጉት እጅጉን ያልተለመደ የቃላት ልውውጥ ቻይና ዢንጂያንግ፣ ሆንግ ኮንግ እና ታይዋን ውስጥ ስለምትፈጽመው ተግባር፣ በዩናይትድ ስቴትስ ላይ ስለምታደርሰው የሳይበር ጥቃት እና በአጋሮቻችን ላይ ስለምታደርሰው ኢኮኖሚያዊ አፈና ያለንን ጥልቅ ስጋት አንስተን እንነጋገራለን ብለዋል። እነዚህ የቻይና ድራጎቶች ህግን መሰረት አድርጎ የሚመራውን ዓለም አቀፍ ስርዓት የሚያናጉ ናቸው ሲሉም ብሊንከን ተናግረዋል። አድማጮች፣ ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ።
ስመኝሽ ቆየን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገራለን። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የህግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል ኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ደክሲሶና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደማሳየ ጠቅሷል። መግለጫው ከወጣ በኋላ ከመሐመድ ደክሲሶ ጋር ከታሰሩት ሁለት ሰዎች መካከል አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃቸው አስታውቋል። ፀሐይ ዳምጠው ተከታዩን አድርሳናለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው የፍርድ ቤት ትዕዛዝ የማይከበርባቸው አጋጣሚዎች እጅግ አሳሳቢ ናቸው። በተለያዩ ምክንያቶች በእስር ላይ የሚገኙ ግለሰቦች ፍርድ ቤት በዋስ ወይም በነጻ ቢያሰናብታቸውም ፖሊስ ግን ትዕዛዙን አክብሮ የማይለቅባቸው አጋጣሚዎች በተለይ በኦሮሚያ ክልል እንደሚከሰቱም ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱልፈታ በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ ናቸው። የፍርድ ቤት ትዕዛዝና የህግ የበላይነት እንዲከበር ለሚመለከታቸው አካላት ሁሉ ጥሪ እያደረግን ነው ሲሉ ነው ያብራሩት።
በተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ተጠብቆላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ። የማይታወቁ ሰዎችም አሉ፣ በእስር ላይ የሚገኙ የፍርድ ቤት ትዕዛዞች ባለመፈጸማቸው ማለት ነው። የእነ መሐመድ ደክሲሶ ጉዳይ እዚህ ውስጥ እንጠቀስ ነው፣ እዚህ ውስጥ እንጠቃለፋል። እኛ በተደጋጋሚ እያልን ያለ ነው የህግ በላይነት መከበር አለበት፣ የፍርድ ቤቶች ትዕዛዝ መከበር አለበት ነው። ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ይህን ሁሉም መረዳት ያለበት ጉዳይ ነው። ይህንን ችግር በመረዳት ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትዕዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርጉ ከሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው የፍርድ ቤቶች ትዕዛዝ ለውይይት ለምክክር መቅረብ ያለበት ጉዳይ አይደለም። እስረኛው ግን እንዴት ነው በፍርድ ቤቶች ትዕዛዝ መሰረት መለቀቅ ያለበት? ይሄ ደግሞ እየተደረገ አይደለም።
በተለይ የህግ የበላይነት ከማክበር አንጻር በኦሮሚያ ክልል ፖሊስ ኮሚሽን እንደዚሁም በክልሉ ጠቅላይ አቃቤ ሕግና ጠቅላይ ፍርድ ቤት እየታዩ ያሉ ባሏቸው ችግሮች ላይ የእርምት እርምጃ እንዲወሰድ ጥሪ ሲደረግ መቆየቱን አቶ ኢማድ ይናገራሉ።
ያነሳሻቸውን የኦሮሚያ ክልል መስሪያ ቤቶች ጋር በተደጋጋሚ የስራ ጉዳይ ያገናኝናል። በምናደርጋቸው የእስር ቤቶች ጉብኝት ላይ የሚታዩ ክፍተቶች ላይ አስተያየት እንዲሰጡ ማስተካከያ እንዲያደርጉ በተደጋጋሚ በደብዳቤ በሚዲያ በአካል ጥሪ እናደርግላቸዋለን። ነገር ግን እስካሁን ባለው ሁኔታ ጥሩ የሚባል ምላሽ የለም። እኛ በበኩላችን ማድረግ ያለብንን ጥረት እያደረግን ነው። ይሄንን ችግር እያዩ ማየት ያለባቸው አካላት ያስተካክላል የሚል ተስፋ አለን። ስራችን ግን መስራቱን የሚቀጥል ነው። እኛ ሆነ ማለት ነው።
ሰሞኑን የጅማ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በዋስ እንዲፈቱ የወሰነላቸው እነ መሐመድ ደክሶ እስካሁን አለመለቀቃቸውንም ለማሳያነት ጠቅሷል። ኮሚሽኑ የታሳሪዎቹ ጠበቃ አቶ ኦብስናን ግርማ እንደሚሉት ፍርድ ቤት ደንበኞቻቸው ከእስር እንዲፈቱ ሁለተኛ ዙር ትዕዛዝ ከሰጠ አራተኛ ቀናቸው ነው። ዛሬ ከሶስቱ ታሳሪዎች አንደኛው ማለትም ዶክተር ወንድሙ ለገሰ ብቻ መፈታታቸውንም ጠበቃው አክሎ ገልጿል።
በዛሬው ዕለት እንግዲህ ዶክተር ወንድሙ ለገሰ የ6000 ዋስ እንዲያቀርቡ ተብለው 6000 ብር ዋስ የሰው አቅርቦ ከእስር ቤት ወጥተዋል። በራስ ዋስትና ይውጡ ነው የተባለው። በራስ ዋስትና እንግዲህ ፍርድ ቤት ለሶስቱም ነው ያዘዘው። ሁለቱ አሁንም ህጋው ነው አልተለቀቁም ማለት ነው። መጀመሪያው እንደተዘጋ ሁለተኛ ነበር ዋስ መዝግብ የቀረበው። አሁኑ እንግዲህ ስለ ከቦምብ ጋር የሚያያዝ ነው። ሁለት ቀጠሮ ከተሰጠ ወይንም 15 ቀን የመጀመሪያ ጊዜ 10 ከዛ 5 ቀን ተሰጠ። በመጨረሻው ተጨማሪ ጊዜ ሲጠየቅ ፍርድ ቤቱ ውድቅ አድርጎ በራስ ዋስትና ይውጡ ነው የተባለው። መሐመድ ደሲሶ እና አንድ ከሱ ጋር ያለ ሰው ይቀራል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባነሳቸው ጉዳዮች ላይ ከኦሮሚያ ጠቅላይ አቃቤ ሕግና ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ጌታቸው ባልቻ ትዕዛዜ አልተፈጸመም ያለ ፍርድ ቤት ራሱ እርምጃ መውሰድ ይችላል ማለታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጣውን ለዘገባው እናመሰግናለን። ተከታዩ ርዕሳችን ወደ አሁነኛ የጥበብ ዘርፍ ያሻግረናል። የአሁነኛ ጥበብ ወይም ኮንቴምፖራሪ የጥበብ ዘርፍ በአሁን ጊዜ ያሉ አርቲስቶች በማህበረሰባቸው ውስጥ የሚያዩትን የሚያጋሩበት የጥበብ ዘርፍ ነው። አሁነኛ የጥበብ ስራዎችም የፈጠራ አድማሳቸው የሰፋና የተለያዩ የጥበብ ውጤቶች ቅንጅትና ህብር የሚታይበት ነው። ከሁለት አመታት ተኩል በፊት በአዲስ አበባ የተመሰረተው ኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት በተለያዩ ጊዜያት የጥበብ ስራዎችን በማቅረብና አርቲስቶች ገንቢ የሆነ ሂስ የሚለዋወጥበት መድረክ በመሆን እያገለገለ ይገኛል። ከመስራቾቹ መካከል አንዱ የሆነው ዳዊት ሰጥቶ ስለ ቡድኑ አመሰራረት እንዲህ ያስረዳል።
አሁንኛ ምሽት ወይም ኮንቴምፖራሪ ናይት ብለን የምንጠራውን የመሰረት ነው ሶስት ነን። ሶስታችንም ከተለያየ አይነት የስራ ወይም ደግሞ የፈጠራ ባለሙያዎች ነን። ሶስታችን ተነጋግረን ከተማችን ውስጥ ምንድን ነው የሚጎለው፣ ምን ብናደርግ የተሻለ ነው ብለን ስናስብ፣ ያው እኔ እንደ ውዝዋዜ ባለሙያነቴ አንደኛው ችግር ወይም ደግሞ መፍትሄ የሌለው ነገር ብዬ የማስበው ወይም ደግሞ ያገኘሁት ቦታዎች ማጣት፣ ከዛ ደግሞ ስራዎችሽን ካቀረብሽ በኋላ ከሰው ጋር የምትገናኝበት አቅርበን አጨብጭበን መለያየት ብቻ ሳይሆን ካቀረብን በኋላ ከስራው ጋር ያለንን ግንኙነት፣ ለምን ስራውን እንደፈጠር ነው፣ በምን መልኩ ወደፊት ልናሳደገው እንደምንችል ያሉትን ነገሮች ለመነጋገርም አስበን የጀመርነው ምሽት ነው። ስለዚህ በብዛት የአሁንኛ ምሽት ስናዘጋጅ ሾዎቹን ማዘጋጀት፣ ፕሮግራሞቹ ከተዘጋጁ በኋላ ደግሞ አጨብጭቦ መለያየት ሳይሆን አርቲስቱ የራሱን ስራ ተናግሮ ተወያይተንበት ሀሳብ ተሰጣተንበት ነው የምንለያይ ነው። ይህንን ምሽት የፈጠር ነው ሶስት ባለሙያዎች ነን። አንደኛ ሳራ ቡሽራ ትባላለች። ቪዥዋል አርቲስት ነች፣ እንዲሁም ጸሐፊ ነች። ሌላኛ አጋራችን ጀሲ ብረት ትባላለች። እሷም እንደ የውዝዋዜ ሙያ ውስጥ ነው ያለችው።
የአሁነኛ ምሽት አዘጋጆች ስራዎቻቸውን በየጊዜው ከተለያዩ ባለሙያዎች ጋር በመቀናጀት የሚያሳዩ ሲሆን ሌሎችም እድሉን እንዲያገኙ አብረን እንሰራለን ይላል።
እኛ ከተለያየ የፈጠራ ሙያ ነው የተሰበሰብ ነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነገር የተለያዩ አርቲስቶች ከተለያዩ ቦታ ከተለያየ ዲሲፕሊን መጥተው አንድ ላይ አንድ የሚያደርገን ሀሳብ ወይም ደግሞ ንግግር መፍጠር ነው በየምሽቱ ሀሳባችን። ስለዚህ እስካሁን ካልተሳሳትኩኝ ከሞላ ጎደል ብዙዎቹን ለማካተት ሞክረናል። ከጻፊዎች ጋር ሰርተናል፣ ከቪዥዋል ከሚሰሩት ጋር፣ ከአርክቴክቶች ጋር፣ ከሰርከስ ሰሪዎች ጋር፣ ከተወዛዋዦች ጋር፣ ከዲዛይነሮች ጋር፣ ከምንችለው በምንችለው መንገድ ከሁሉም የሙያ የፈጠራ ባለሙያዎች ጋር እየሰራን ያለ ነው። ይሄኛው ለእኛ ትክክል ነው፣ ይሄኛው ለእኛ ትክክል አይደለም ብለን የምናስበው ነገር የለም። ለሁሉም ክፍት ነን። በየወሩ መጨረሻ ሐሙስ ላይ እየተገናኘን የተለያዩ የፈጠራ ባለሙያዎች ማገናኘት፣ መነጋገር፣ ማውራት ነበረ ሀሳቡ። የተወሰነ ከተጓዝን በኋላ ያ ሁኔታውን ጊዜውም ስለማይፈቅድ
ኮቪድ-19 ያመጣው ማህበራዊ መራራቅ ጎጆ ወደ ተሰኘ የጥበብ ቆይታ እንዳመራ የሚናገረው ዳዊት 6 የሚሆኑና ከተለያዩ የጥበብ ዘርፍ ላይ ያሉ አርቲስቶች ስለ ኮቪድ-19 በተለያዩ የሀገሪቱ ቦታዎች ስላሉ መፈናቀሎች እንዲሁም ግጭቶች የጥበብ ስራዎቻቸውን አዘጋጅተው ከተጋባዥ የጥበብ ቤተሰብ ጋር ማጋራታቸውንም ይገልጻል።
ስለዚህ አሁን በቅርብ ያዘጋጀ ነው ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የተለያዩ አይነት የፈጠራ ባለሙያዎች አብረውን ነበሩ። ጆን የፈጠርንበት የቆይታ መርሃ ግብር ያዘጋጀንበት ነው ምክንያት ኮቪድ ነው። ሁላችንም በጣም የሚያስጨንቅ ጊዜ፣ የሚያስፈራ ጊዜ የነበረበት ወቅት ነው። ሁላችንም ከቤት አንወጣም። ያው ያለው ነገር ስለማይፈቅድ መገናኘትና ማውራት አንችልም። ስለዚህ ምክንያት ጎጆን እስኪ ምንድን ነው የሚሰማን የሚለውን ነገር አስበን ሁላችንም በቤታችን ሆነን ምንድን ነው አዲስ ነገር ልንፈጥር የምንችለው የሚለውን ሀሳብ ይዞ የመጣ ነው። ያለውን ሁኔታ እንዴት ነው በጥበብ የምንገልጸው የሚለውን ያየንበት ወቅት ነበረ። እሱን ስራ ዌብሳይት ላይ በማድረግ ሁሉም የህብረተሰብ አካላት እንዲያዩት አድርገናል። ስለዚህ አሁን ወቅቱን እየጠበቅን በተወሰነ ጊዜ አንድ ጊዜ ነው የሚዘጋጀው ማለት ነው። ብዙ ነገሮች እየተፈጠሩ የነበሩበት ጊዜ ስለሆነ እንደዛ አይነት ሀሳብ ነበረ። ከመሆን የሚፈጠረው ነገር በአንድም ሆነ በሌላ ምክንያት ይመለከተናል። ምንድን ነው አንድ ያደረግነው ነገር እንደ አርት ባለሙያ ወይም እንደ ጥበብ ባለሙያ የራሳችን ሆነች አጠር ያለች ምንድን ነው ተቃውሞ ወይም ደግሞ ሀሳባችን የሚሰማ አይነት ነገር ለራሳችን የሚሆን ያው ሌላ ግለት ውስጥ መግባትም ስለማንችል ስለማንፈልግም እንደዛ አይነት ነገር አቅርበናል። የራሳችን የሆነ አንዳንዴ ፈጠራ ላይ ሆነሽ ማታልፋቸው ነገሮች አሉ። ፈጠራ ላይ ነበር ነው እንዳልኩሽ አርቲስታቻሉ ህይወቱ ካለፈ በኋላ ነበረ ያለውን ግለት እናውቃለን፣ ስሜቶች እናውቃለን። እና ማታልፋቸው ጊዜዎች ስለነበሩ ምንድን የወሰን ነው የራሳችንን የሆነ መፈክሮች ይዘን ፍክራችንን አሰምተናል። ግን ያሰማ ነው ለራሳችን ለሰርክላችን ነው።
የኮንተምፖራሪ ናይትስ ወይም የአሁነኛ ምሽት መስራቾች መካከል አንዱ የሆነው ዳዊት ሰጥቶ ስራቸው ዋና አላማው ቀና መልእክቶችን ማስተላለፍና ማበረታታት መሆኑንም አክሎ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አድማጮች ከኛ ጋር ስለሆናችሁ እናመሰግናለን። ኢትዮጵያውያን ሙዚቃ አድማጮችን ብሎም የሙዚቃ ሰዎችን ይጠቅማሉ የተባሉ ቴክኖሎጂ ቀመስ አገልግሎቶች ገበያውን እየተቀላቀሉ ነው። ከሰሞኑ የሙከራ አገልግሎቱን የጀመረው ባና የተሰኘ መተግበሪያ በሙሉ አቅሙ መንቀሳቀስ ሲጀምር አድማጮች ሙዚቃዎቹን በቀላሉ የሚያገኙበት፣ ሙዚቀኞች ደግሞ ከቅጂ ስጋት በጸዳ መልኩ የጥበብ ውጤታቸውን መሸጥ የሚችሉበት መልካም አማራጭ እንደሚሆን ተሰምቷል። ባና ስለተሰኘው አገልግሎት ለማወቅ ሀብታሙ ስዩም ከአንድ እንግዳ ጋር አጭር ቆይታ አድርጓል።
ስሜ ስቴፋኖስ ዘውዴ ይባላል። የማፕ ቴክኖሎጂስ ስራ አስኪያጅ ነኝ።
ይሄ ማፕ ቴክኖሎጂስ የተባለው ተቋም ምን አይነት ስራዎችን የሚሰራው፣ መቼስ የተቋቋመ ነው?
ማፕ ቴክኖሎጂስ የሚባለው ድርጅት ከአንድ አመት በፊት ነበር የተቋቋመው። ዋና ፎከስ የምናደርግበት ዘርፍ ሶፍትዌር ዴቨሎፕመንት ነው ማለት ነው።
እንግዲህ በቅርቡ ባና የተባለ አገልግሎት ለመጀመር እየተሰናዳችሁ እንደሆነ ተሰምተዋል። ለመጀመሪያ ጊዜ ባና ስለሚባለው አገልግሎት የሚሰሙ አድማጮች ምን አይነት አገልግሎት ነው፣ መቼ ተቋቋመ ብለው መጠየቃቸው አይቀር ይመስለኛል። እስቲ ከዚያን ጀምር።
ባና የተቋቋመው ያው ከአንድ ወር በፊት ነበረ። ዋናው ስራው ያው የአርቲስት የክቡር አርቲስት ዶክተር አርቲስት ጥላሁን ገሰሰን ሙዚቃ ለፐብሊኩ ለመልቀቅ ነበረ። ዋነኛም እንደዚህ የተደረገበት ምክንያት ያው ዘፈን አፍቃሪዎች እና የጥላሁን አድናቂዎች የሆኑ ሰዎች ዘፈኑን ገዝተው ሙሉ ገቢውን ደግሞ ለገበታ ለሀገር ፕሮጀክት ለማዋል ነበረ። ያንን ለማድረግ ነበር የተጀመረው። ግን ከዚህም በኋላ ደግሞ ያው ለባናም ሌሎችም ሀሳቦች አሉ፣ የተለያዩ ሙዚቃዎች የመሳሰሉትን ነገሮች እንዲወጡ ማለት ነው።
ይሄ አገልግሎት መጀመሩ ማንን በምን ሁኔታ ይጠቅማል? ለሙዚቀኞችና ለአድማጮችና ለተቀረው ህዝብ ያለው ፋይዳስ ምንድን ነው?
ኦኬ፣ ዋናው ያው የአርቲስቶችን ዘፈን ለፐብሊኩ ለማስተላለፍ ነው። ይህንንም በምናደርግበት ሰዓት አንደኛ ያው ዘፈን አፍቃሪዎች ቀጥታ የሙዚቃውን ስራ ሰፖርት በማድረግ ያው ዘፈኑን እንዲገዙት ነው። ከዛም በኋላ ደግሞ የዘፈኑንም ደግሞ ይሄ አላግባብ ፓይረሲ የመሳሰሉትን ነገሮችን ደግሞ የዘፋኝን መብት ለመጠበቅ ሲባል የስር በሆነ መንገድ ነው ለመልቀቅ እየሞከርን ያለ ነው። ስለዚህ አርቲስቱም ያው የሱም ስራ በተገቢው መልክ ይሰራጫል ለኦዲየንሱ፣ ደግሞ ኦዲየንሱም ደግሞ የሚፈልገውን ሙዚቃ እንዲያገኘ ብለን ነው የሰራ ነው ማለት ነው።
ሙዚቃ መሸጥም ሆነ መግዛት ማዳመጥ የሚፈልጉ ሰዎች በምን ሁኔታ ነው አገልግሎቱን መጠቀም የሚችሉት?
አሁን ለጊዜው የፊጉር አርቲስት ዶክተር ጥላሁንን ብቻ ዘፈን ነው ያለው በእኛ ፕላትፎርም ላይ። በቅርብ ቀን ግን ያው እንለቀዋለን። ለጊዜው አፕሊኬሽኑ ለአንድሮይድ ተጠቃሚዎች ነው የሚቀርበው። ሰው ፕሌይ ስቶር ላይ ገብቶ ዳውንሎድ አድርጎ መጠቀም ይችላሉ። በቅርብ ቀን ደግሞ ለውጭ ሀገር ለሚገኙ የሙዚቃ አድናቂዎች ደግሞ ፕላትፎርምን እንለቀዋለን። ያው ኢንፎርም ውስጥ ነው። በዚዛም በማስተርካርድም የሚከፍሉበትን አማራጮች እየሰራን እንገኛለን ማለት ነው። ጊዜው ግን በኢትዮ ቴሌኮም 50 ብር ካርድ የጥላሁን ዘፈን ማግኘት ይቻላል ማለት ነው።
ይህንን አገልግሎት በማደራጀት ሂደት ውስጥ የገጠሟቸው ችግሮች አሉ ወይ? ኢትዮጵያ ውስጥ እንደዚህ ያለ አገልግሎት መጀመር ፈታኙ ነገር ምንድን ነው?
ያው ዋናም ስራዬ ስለምን ነው የዘፈኖቹን ለማሰራጨት ነበረ። ስለዚህ ይህንን በምናደርግበት ሰዓት ዋና ለኛ ምንትን ያደረገን ያው ሲኪር በሆነ መንገድ ወይም በሲኪር በሆነ ቻናሎች እንዴት ነው የምንለቀው ነው። ዘፈኑን ያላግባብ ዲስትሪቢዩት እንዳይደረግ ለማድረግ ነበር። በዛ ዙሪያ ነበረ በደንብ የሰራ ነው። ከዛም በተጨማሪ ግን ብዙ ያጋጠሙ ምንትኖች ነበሩ።
እጅግ በጣም አመሰግናለሁ እስጢፋኖስ። ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? አገልግሎቱን በተመለከተ በመጪ ጊዜያት ልትደርሱበት የምትፈልጉት ደረጃና እቅድ ምንድን ነው?
ዋናው ያው ለሙዚቃ አድናቂዎች የተለያዩ አርቲስቶችን ስራዎች ማቅረብ ነው የምንፈልገው፣ አርቲስቶችንም ስራ እንዲደነቅላቸው። ሁለትም ደግሞ ያው ሙዚቃ አድናቂዎች የተለያዩ አማራጮች ኖሯቸው ዘፈን የትኛው የዓለም ቦታ ላይ ሆነው ማዳመጥ እንዲችሉ ነው የምንፈልገው ማለት ነው።
እጅግ በጣም አመሰግናለሁ እስጢፋኖስ። መልካም ምሽት ይሁንልህ።
ሀብታሙ ስዩምና እንግዳውን እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዘገባ እንለፍ። የዩናይትድ ስቴትስ የህግ አውጪ ምክር ቤት ሐሙስ ዕለት ፕሬዚዳንት ጆ ባይደን በስደተኞች ዙሪያ ካቀረቧቸው ቁልፍ ጉዳዮች መካከል ሁለቱን አሳልፏል። በሌሎች ስደተኛን በሚመለከቱ ጉዳዮች ላይ የሚደረጉት ክርክሮች ግን አሁንም እንደቀጠሉ ነው። በምክር ቤቱ የአሜሪካ ድምጽ ዘጋቢ የሆነችው ካትሪን ጂፕሰን በዚህ ዙሪያ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች።
በሜክሲኮ በኩል የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ጥገኝነት ጠያቂዎችና ለአቅም ያልደረሱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የባይደን አስተዳደር ደግሞ እጅግ የተበላሸው የአሜሪካ ስደተኞች ስርዓት ይህንን ለመቆጣጠር አቅም እንዳለው ለማሳየት እየጣረ መሆኑን የዋይት ሀውስ ፕሬስ ኃላፊ ጄን ፓስኪ ተናግረዋል።
በድንበር በኩል አልፈው ወደ ሀገር ለመግባት የሚሞክሩ አብዛኞቹ ሰዎች እንዲመለሱ ተደርገዋል። ድንበሩ አሁን ክፍት አይደለም። አሁን ያሉት እጅግ በጣም ጥቂት ናቸው።
ሪፐብሊካን የሆኑት የምክር ቤቱ አባላት የባይደን አስተዳደር 11 ሚሊየን ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች ህጋዊ ለማድረግ የገባው ቃል ሌሎች በርካታ ሰዎችን ወደ ሀገር ውስጥ ለመግባት እንዲሞክሩ እያበረታታ ነው ሲሉ ይከራከራሉ። ከነዚህ መሃል የሪፐብሊካን ተወካዩና የምክር ቤቱ አናሳ መሪ ኬቨን ማካርቲ አንዱ ናቸው።
That's why you put your whole family together and make this track. ቤተሰቦቻቸውን አንድ ላይ አሰባስበው ወደዚህ ጉዞ እያደረጉ ነው። ምክንያቱም ፕሬዝደንቱ የተናገሩትን ነገር ሰምተዋል።
ከአሜሪካ የደህንነት መስሪያ ቤት የተገኘው መረጃ እንደሚያመለክተው ድንበር እያቋረጡ ወደ ዩናይትድ ስቴትስ የሚገቡ ሰዎች ቁጥር እየጨመረ ነው። በሕግ መወሰኛ ምክር ቤቱ የሪፐብሊካን አናሳ መሪ የሆኑት ሚች ኮኔል ይህን ቁጥር አስጊ ሁኔታ ነው ሲሉ ይገልጹታል።
ይሄ የጸጥታ ችግር ነው። አዲስ የወጡ ሪፖርቶች እንደሚያሳዩት ድንበር ላይ የታሰሩ በርካታ ሰዎች ስም በፌዴራሉ የምርመራ ቢሮ ከተያዙ የሽብርተኛ ሰዎች ስም ዝርዝር ውስጥ ተመሳሳይ ሆነው ተገኝተዋል።
በአሜሪካ ምክር ቤት የጸደቀው ረቂቅ ሕግ በአሁኑ ወቅት ድንበር በማቋረጥ ላይ ያሉ ስደተኞች ላይ ብዙም ተጽዕኖ ባይኖረውም በዋሽንግተን በስደተኞች ዙሪያ ያለውን የፖለቲካ ሽኩቻ ግን በእጅጉ ይለውጠዋል ሲሉ የስደተኞች ፖሊሲ ማዕከል ኃላፊ የሆኑት ዶሪስ ሜስነር ያስረዳሉ።
በስደተኞች ዙሪያ የሚደረጉ ለውጦችን ለሚቃወሙ ሰዎች አስተዳደሩን አጥብቀው መቃወም እንዲቀጥሉ ያደርጋቸዋል። ስለዚህ የፖለቲካ ምህዳሩን በማጥበብ ወይም በማወሳሰብ የባይደን አስተዳደር ረቂቅ ህጎቹን ይዞ ወደፊት እንዳይጓዝ ሊያደርግ ይችላል።
የአሜሪካ ህግ አውጪ ምክር ቤት ሐሙስ ዕለት ሁለት ጠበብ ያሉ ረቂቅ ህጎችን አሳልፏል። አንደኛው ከአሜሪካ ውጪ የተወለዱ የእርሻ ሰራተኞች ህጋዊ የመኖሪያ ፍቃድ እንዲኖራቸው የሚፈቅድ ሲሆን፣ ሌላኛው ህልመኞች ተብለው የሚጠሩትን በልጅነታቸው ወደ አሜሪካ መጥተው ያደጉ ግን ህጋዊ መኖሪያ የሌላቸውን ህጋዊ የሚያደርግ ነው። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለ ጉዳዩ ይህን ይላሉ።
አዳዲስ አሜሪካኖች ላይ በራችንን የምንዘጋ ከሆነ በዓለም ላይ ያለንን የአመራር ቦታ እናጠዋለን። ለእኔ የህልመኞቹን ጉዳይ ደጋግሜ ማንሳት እጅግ ደስታ የሚሰጠኝ ነገር ነው። እጅግ በጣም ያኮሩናል።
ሜስነር በበኩላቸው በቀጣይ ዲሞክራቶች በጠባብ ልዩነት በሚመሩት የህግ መወሰኛ ምክር ቤት ያሉ ሪፐብሊካኖችን ድምፅ ለማሸነፍ እቅድ ያስፈልጋል ይላሉ።
ህልመኞቹ በመላው ሀገሪቱ ላይ አቤቱታ ሲያሰሙ የኖሩ የህብረተሰብ ክፍል ናቸው። ደግሞም በጣም ጠንካራ የህዝብ ድጋፍ አላቸው። ነገር ግን ከሌላው የህብረተሰብ ክፍል ጋር ሲነጻጸሩ በቁጥር አናሳ ናቸው።
ሐሙስ ዕለት የጸደቁት ሁለቱ ረቂቅ ህጎች የህግ መወሰኛውን ምክር ቤት አልፈው ህግ መሆን ከቻሉ ወደ 2 ሚሊዮን የሚጠጉ ህልመኞች የአሜሪካ ዜግነት ማግኘት የሚያስችላቸውን መንገድ ይጀምራሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ንሽተግነ አርፊና ሎንገ ንሽተግነ ራ
Saglesetse yeah arbi saglesetse guitar sabi inse tambe epexi somza somza apesoke somze apesoke untar apesoke killa itne oche songa kar sokte songa sokte dishtagina dishtagina gail babo.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬው የጋቢና ቪኦኤ ዝግጅቶቻችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ ልትጽፉልን ትችላላችሁ። ጋቢና ቪኦኤ @ የኢሜል አድራሻችን ነው። እዛም ላይ ልታደርሱን ትችላላችሁ። 2022076379 ላይ ደግሞ በዋትሳፕ የድምፅ መልእክት ልታስቀምጡልንም ሆነ ልጽፉልን ትችላላችሁ። መርሃ ግብሩን በመምራት ኤደን ገረመው፣ በአርትኦቱ ሰላምና ዋተ፣ በቅንብሩ ኤልያስ አስማረ፣ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል።
Tonta, good morning.
Aria, Adria, Aria.